Hallelujah. So sometimes I tell her what I'm here now. I love what I'm doing now. Yeah, can if it be your I tell her what I'm sad and me sad. Said I love you, all your come up, let's go.
ዮሐንስ ወንጌል ምዕራፍ 2 ላይ ቤተ መቅደሱን ጌታ ኢየሱስ ቤተ መቅደሱን ያጠራበትን በውስጡ የነበረውን ቆሻሻ የተጋፈጠበትን ምልክት ባለፈው ክፍለ ጊዜ ተመልክተናል። አሁን ኢየሱስን ማጠቃለያ ሐሳቦችና ከዛ በኋላ ደግሞ ምዕራፍ 2 ላይ የቀረችው አንድ ላይ መጨረሻ ክፍል እሱን አርገን ምዕራፍ 2ን እናጠቃላለን ማለት ነውና በመጀመሪያው የቤተ መቅደሱ ማጥራት ምልክት ላይ ያየነው ዋና ነገር ጌታችን ኢየሱስ ክርስቶስ ቤተ መቅደሱ የእግዚአብሔር መገኛ እንዲሆንና እግዚአብሔር እንዲመለክበትና የጸሎት ቤት እንዲሆን በአላማ እግዚአብሔር ቀይሶ ያስቀመጠው በአላማ ዲዛይን ያደረገው ቤተ መቅደስ ሲቆሽሽ በቅንአት ያጠራ አምላክ መሆኑን የሚያጠራውን ክብር ነው ያየነው። በምዕራፍ 2 ላይ የክርስቶስን የሚያጠራ ክብር ቅንአት እሱን ነው ለማየት የሞከርነውና መጀመሪያ ያልነው ነገር ምንድነው? እርግጥ ቤተ መቅደሱ አሁን በዚያን ጊዜ እንደነበረው ከውጪ የተሰራ አይደለም። በውጪ የተሰራ ቤተ መቅደስ አይደለም። አሁን በክርስቶስ ኢየሱስ ስናመን በውስጣችን መንፈስ ቅዱስ ከማደሩ የተነሳ እያንዳንዱ እውነተኛ አማኝ ሰውነቱ የእግዚአብሔር ማደሪያ ሆኗል። ይሄንን ነው ለማየት የሞከርነው። ስለዚህ ስለ ሰውነታችን ያለን አመለካከት ማስተካከል ያስፈልጋል። ሰውነት የጌታ ነው። ቅዱስ ጳውሎስ እንደሚለው ስጋችን የጌታ ነው። ይሄ የሆነበት ምክንያት መንፈሱ በውስጣችን የሚያድርበት ቤተ መቅደስ ነው። አሁን ጌታችን ኢየሱስ ክርስቶስ ቤተ መቅደሱን ለማጥራትና እዚያ ያለውን ቆሻሻ የተጋፈጠበት ምክንያት የአባቱ ቤት ስለሆነ ነው። የአባቴ ቤት ነው ያለው። የቤትህ ቅናት ይበላኛል። ይህ የአባቴ ቤት የጸሎት ቤት ይባላል የሚል ቅናት ነው። አሁን ጌታችን ኢየሱስ ክርስቶስ የአባቴ ቤት የሚለው ውጪ የተሰሩ አዳራሾችን አይደለም። አሁን የአባቴ ቤት የሚለው ውስጣችን ያለውን ሰውነታችን ነው። ስለዚህ ሰውነትንና አካልን ከፍ አድርጎ ማሰብ ያስፈልጋል። የእግዚአብሔር ነው፣ እግዚአብሔር የሚመለክበት ነው፣ መንፈሱ በውስጥ የሚያድርበት ነው፣ የእግዚአብሔር ማደሪያ ነው። ስለሆነስ ቅንአት ሊበላን ያስፈልጋል እንደሱ። እና ውስጣችን እንዳይቆሽሽ፣ በኃጢአት እንዳይረክስ፣ ቆሻሻ ነገሮች ወደ ውስጣችን እንዳይገቡ መጠንቀቅ መቻል ይኖርብናል። የቅድስና አስተሳሰብ ከዚህ ነው የሚጀምረው። የአዲስ ኪዳን የቅድስና አስተሳሰብ እነኚህ ነገሮችን ብታደርግ ትጸድቃለህ የሚል አይደለም። የአዲስ ኪዳን የቅድስና አስተሳሰብ ይሄ አይደለም። አንዳንድ ሰዎች ያምታቱታል። የቅድስና ነገር በሚነገርበት ጊዜ ይህ ሌጋሊዝም ነው የሚሉበት አንዱ ምክንያት፣ ሌጋሊዝም ማለት ህጋዊነት ማለት እነኚህ ህጎችን ብትጠብቅ ወይ ብትጠብቂ ትጸድቂያለሽ፣ ይሄ ህጋዊነት ነው። ይሄ አይሰራም። ህግን መጠበቅ ስላልቻለን በእግዚአብሔር ፊት ሁላችን የረከስን ስለሆነን ይህንን ማድረግ ስላልቻለን ሰው በሚሰራው ስራ አይጸድቅም፣ በሚጠብቀው ህግ ምክንያት አይጸድቅም። በእግዚአብሔር ፊት ለመጽደቅ ኢየሱስ ክርስቶስን ማመንና በእምነት ወደ እርሱ መቅረብ ነው። ስለዚህ የቅድስና አስተሳሰብ እነኚህ ነገሮች ብታደርግ እግዚአብሔር ይቀበልሃል አይደለም። የቅድስና አስተሳሰብ የክርስቲያን የቅድስና አስተሳሰብ እግዚአብሔር ኦሬዲ ስለተቀበለህ ወይም ስለተቀበለሽ፣ እግዚአብሔር ተቀብሎሽ መንፈሱን በውስጡ ስላረገ፣ እግዚአብሔር ተቀብሎ ቤተ መቅደስ ስላረገ፣ ኦሬዲ እግዚአብሔር ስለተቀበለ ይሄንን አድርግ ነው። ቤተ መቅደሱ እንዳይቆሽሽ እንደዚህ ልንኖር ይገባናል። አኗኗር ነው፣ ቤቱን ማጽዳት ነው። እግዚአብሔር ኦሬዲ ስለተቀበለን ነው። እንዲቀበለን ለማድረግ ሳይሆን ስለተቀበለን በቤተ መቅደስ ውስጥ እሱ እንዲደሰት ነው ቤቱን የምናጸዳውና የቅድስና አስተሳሰብንና ስለ አካላችን ያለውን አስተሳሰብ ከፍ ማድረግ አለብን የሚል ነው። ግን ትንሽ ይሄንን ሴክሽን ከመልቀቃችን በፊት ሁለተኛው ነገር ማሰብ ያለብን በግል ሰውነታችን ብቻ ሳይሆን የእግዚአብሔር ቤተ መቅደስ ቅዱስ ጳውሎስም እንደሚያስተምረን ጌታችን ኢየሱስም እንዳስተማረው ደግሞ በጋራ በመንሰባሰብበት ጊዜ ቤተ ክርስቲያን የክርስቶስ ማደሪያ ናት። ህብረታችን ራሱ ማለት ነው። በህብረታችን መካከል እግዚአብሔር አለ። ይሄ እርግጥ በአንድ በኩል ስናስበው ሎጂካል ነው። እያንዳንዱ ክርስቲያን የእግዚአብሔር ቤተ መቅደስ ከሆነ በመንገናኝበት ጊዜ ኦፍ ኮርስ የእግዚአብሔር መገኛ ነን። ግን ከዛም ባለፈ ክርስቲያኖች በህብረትና በፍቅር አንድ ላይ በሚመጡበት ጊዜ በዚያ እግዚአብሔር ይገኛል። ጌታችን ኢየሱስ ክርስቶስ ስለ ቤተ ክርስቲያን ሲያስተምር ይሄንን ነው ያለው። ሁለትም ሶስትም ሆናችሁ በስሜ ስትሰባሰቡ፣ ስለዚህ በስሙ ስንሰባሰብ ኤክሌሲያ አንድ ላይ ስንሆን በዚያ በመካከላችሁ እገኛለሁ ብሏል። ስለዚህ የክርስቲያኖች እውነተኛ ህብረት የእግዚአብሔር መገኛ ነው። የክርስቲያን ጉባኤ ቤተ ክርስቲያን የምንለው ማለት ነው። የእግዚአብሔር መገኛ ነው። የእግዚአብሔር ማደሪያ ነው። ጳውሎስም በአንደኛ ቆሮንቶስ ምዕራፍ 3 ምናልባት እያሰበ ያለው የክርስቲያኖችን ህብረት ነው። ህብረት ሲናጋ የጻፈው ስለሆነ አንደኛ ቆሮንቶስ ምዕራፍ 1 እስከ ምዕራፍ 3 ምዕራፍ 4 ድረስ ያለው ኮንቴክስቱ ህብረት ነው። የክርስቲያኖች ህብረት ነው እና በዚያ ኮንቴክስት ውስጥ ቅዱስ ጳውሎስ የእግዚአብሔር ቤተ መቅደስ ናችሁ፣ እግዚአብሔር በመካከላችሁ ይገኛል፣ መንፈሱ በእናንተ ውስጥ ይገኛል ሲል ምናልባት እያሰበ ያለው አንድ ላይ ስንሰባሰብ የክርስቲያኖች ህብረትና አንድነት ቤተ ክርስቲያን ብለን የምንጠራው ማለት ነው። ስለዚህ ቤተ ክርስቲያን የእግዚአብሔር መቅደስ ናት። ቤተ ክርስቲያን እግዚአብሔር የሚገኝባት ናት። የክርስቲያኖች ህብረትና አንድ ላይ በምንገናኝበት ጊዜ ይህ የእግዚአብሔር ነው፣ የእግዚአብሔር ቤተ መቅደስ ነው። እኔ የሐዋርያ ስራን ሳነብ እና ሌሎችን ቅዱስ ጳውሎስም እና ሌሎች ሐዋርያት የጻፏቸውን መልእክቶች ሳነብ ለእግዚአብሔር ቤት ለቤተ ክርስቲያን የነበራቸውን ቅንዓት ከየት አገኙት ብዬ ሳስብ ማስበው ከጌታችን ከኢየሱስ ክርስቶስ ከራሱ ነው ያገኙት ብዬ ነው ማምነው። ከፍተኛ ቅንዓት ነበራቸው። ቤቱ እንዳይቆሽሽ ከፍተኛ ቅንዓት ነበራቸው። እውነትን መግለጥ ብቻ ሳይሆን ማጥራትም ስራ ይሰሩ ነበር። ይኸውን በዘመናችን ብዙ ሰዎች የማንለማመደው ነው። በተለይ አገልጋዮች እና የቤተ ክርስቲያን መሪዎች እኛ እውነትን መግለጥ ብቻ ሳይሆን ቤተ ክርስቲያንን ደግሞ ንጹሕ እንድትሆን የመከላከል ቆሻሻን የመመከት ቤቱ በቅንዓት ተነስተን የማጽዳት ስራዎችን መስራት አለብን ብዬ አምናለሁ። አሁን ቅዱስ ጳውሎስ የኤፌሶን ቤተ ክርስቲያንን አገለገለ ለብዙ ዓመት፣ እንዲያውም 3 ዓመትና ከዚያም በላይ አገልግሎ በሄደ ጊዜ አስጠንቅቆ ነው የሄደው። ይነሳሉ፣ ከመካከላችሁ ይነሳሉ፣ ለመንጋው የማይራሩ ጨካኝ ተኩላዎች ይነሳሉ፣ አንዳንዶችንም ከእምነት ይወስዳሉ። የእግዚአብሔርን ቤት የሚያቆሸሸው ኃጢአት የሆነ ነገር ብቻ ሳይሆን እንደዚህ አይነት የስህተት አሰራሮችና አስተምህሮዎች፣ ከንግድ ጋር የተያያዙ ከጥቅም ጋር የተያያዙ ቤቱን የሚያቆሸሹ ነገሮች እኮ ቤተ ክርስቲያንን በየጊዜው ይሞላሉ። ልክ የሲሞን አይነት መንፈስ ማለት ነው። እግዚአብሔር የሚሰጠንን የጸጋ ስጦታ ለትርፍ ማካበቻ የሚያደርግ ይሄ እኮ የቤተ መቅደሱ ንግድ ነው። እግዚአብሔር የጸጋ ስጦታን ሲሰጥ ለእኛ የሰጠው በነፃ ተቀበላችሁ በነፃ ስጡ ብሎ ነው። በከንቱ ተቀበላችሁ በከንቱ ስጡ። መስቀሉ የነፃ ቦታ ነው። መስቀሉ ጋር ክፍያ የለም። መስቀሉ ጋር ትርፍ የለም። ግን ትርፍ የሚያጋብቱ ትምህርቶችን የሚያመጡ ልዩ ልዩ አስተሳሰቦችን፣ እንግዳ ነገሮችን ወደ ቤተ ክርስቲያን ሲያስገቡ አንዳንድ ጊዜ ጌታችን ኢየሱስ ክርስቶስ በራእይ መጽሐፍ የገሰጻቸውን አብያተ ክርስቲያናት እንመስላለን። በራእይ መጽሐፍ ላይ አብያተ ክርስቲያናት የተገሰጹበት አንዱ ምክንያት የመታገስ ኃጢአት ነው። ስህተትን የሚያስገቡትን ኤልዛቤልን ስለታገስክ፣ ኒቆላውያን ትምህርት የሚያስተምሩ አሉ፣ እነርሱን ስለታገስክ ዝም ብሎ መታገስ የጌታ ባህሪ አይደለም። ዝም ብሎ አልታገሰማ። ዮሐንስ 2 ላይ ቤተ መቅደሱ ሲቆሽሽ ዝም ብሎ አልታገሰም። በቁጣ ቆሻሻውን አስወጣ። ሰዎችን አልነካም። ሰዎችን እንድንነካ፣ ሰዎችን እንድንጠላ፣ ከሰዎች ጋር እንድንጋፈጥ፣ ሰዎች ጋር እንድንታገል እግዚአብሔር አልጠራንም። አስተሳሰብን ውስጥ ያቆሸሸውን ነገር ግን እውነትን እውነት፣ ሐሰትን ሐሰት፣ ንጹህን ንጹህ፣ ቆሻሻን ቆሻሻ ማለት መቻል አለብን። ይሄንን የመጀመሪያዎቹ ሐዋርያት ፕራክቲስ ያደርጉት ነበር። ቆሻሻ ነገር ይገባል በመካከላችሁ ብሎ ቅዱስ ጳውሎስ በመንፈስ አመልክቶ ነበር። ገላትያ ላይ ስንሄድ ህጋዊ የሆኑ ነገሮችንና የመዳናቸውን ትምህርት የሚነካ ነገር ስለሚያስገቡ የስህተት መምህራን ሐዋርያው ጳውሎስ ሲናገር ለአንዲት ሰዓት እንኳን ለቀን አልተገዛንላቸውም ይላል። ይጋፈጡ ነበር። እኛ ከሰበክንላችሁ ወንጌል ውጪ ሌላ ወንጌል፣ እኛ ከነገርናችሁ ኢየሱስ ውጪ ሌላ ኢየሱስ፣ ከእኛ ከተካፈላችሁት መንፈስ ሌላ መንፈስ ካል ይሄ የተረገመ ይሁን እስከሚሉ ድረስ ይጋፈጡ ነበር። ይህንን ከየት አገኙት ያለን እንደሆነ የቤቱ ሲቆሽሽ የሚቀና ጌታ ስለሆነ የተከተሉት የኢየሱስን ባህሪ መካፈል ማለት ይሄ ነው። የኢየሱስ በአገልግሎታችን የኢየሱስን ባህሪ መካፈል ማለት ቅዱስ የሆነ ንጹህ የሆነ ቆሻሻን ቆሻሻ የሚል ቅንዓት የኢየሱስ ባህሪ ነው። ክብሩን መማር ማለት ይሄ ነውና ይሄ ለቤተክርስቲያን መሪዎች ለቤተክርስቲያን አገልጋዮች ትልቅ ትምህርት አለው። ጌታችን ቤተ መቅደስ ደርሶ ቆሻሻን አይቶ ዝም ብሎ አይመለስም። ብቻውን ሆኖ ነው የተጋፈጠው። ሳትጋፈጥ ስትቀር ደግሞ ቤተክርስቲያን ከትንሳኤና ከእርገቱ በኋላ ቤተክርስቲያንን የሚወቅስ አምላክ ነው እናመልከው። ቆሻሻ ጋራ አኮሞዴት አርገን ብርሃንና ጨለማን እየቀላቀለን የእግዚአብሔርን ቤት መነገጃ አርገነው ብዙ የንግድ ነገሮች ሲካሄዱ ቆሻሻ ነገሮች ሲገቡ የሚታገሱ መሪዎች ምናልባት የኢየሱስን ባህሪ ያልተካፈሉ መሆን አለባቸው። የኢየሱስን ባህሪ የተካፈለ ቆሻሻን ቆሻሻ ይላል። መጥፎ ነገርን ያመለክታል። ስህተትን ያመለክታል። ይሄ የጌታችንን ባህሪ ስለሆነ ማለት ነው። ይሄ ከሰዎች ጥላቻ የተነሳ እንዳይሆን መጠንቀቅ መቻል ይኖርብናል። ከትዕቢት የተነሳ እንዳናረገው መጠንቀቅ ይኖርብናል። በመንፈስ መመራታችንን ማስተዋል ይኖርብናል። የእግዚአብሔርን ቃል አስደግፈን መሆኑን ማስተዋል ይኖርብናል። ጌታችን ይህንን ሲያረገው በእግዚአብሔር ቃል የተደገፈ ነው። ቤቴ የጸሎት ቤት ነው የሚለው ነው። አሁን ጌታችን ኢየሱስ ክርስቶስ አንዱ ትልቁ እንትኑ መነገጃ አታርጉት ሲል ዝም ብሎ ከራሱ ስሜት ተነስቶ ሳይሆን ቤቴ የጸሎት ቤት ይባላል። በኋላም ደቀ መዛሙርቱ እንዳስተዋሉት የቤትህ ቅንዓት ይበላኛል። እንደዚህ አይነት በመጽሐፍ ቅዱስ መሰረት ላይ ተመስርተን መሆኑን ማረጋገጥ አለብን እንጂ መቃወም ማጥራት የእግዚአብሔር ባህሪ ነው። ብቻ በትዕቢት እንዳይሆን፣ ብቻ ከስጋ እንዳይሆን፣ ብቻ ከሰው ጥላቻ እንዳይሆን ነው እንጂ እግዚአብሔር አገልጋዮችን የሾመው አንድም ለዚህ መሆኑን መረዳት በጣም ያስፈልጋል ብዬ አስባለሁ። ቤተ መቅደስ ሲቆሽሽ የሚጋፈጥ ጌታ ነው የምንከተለው። አንዱ ክብሩ ይሄ ስለሆነ ማለት ነው። ስለዚህ ጌታችን ኢየሱስ ቤተ መቅደሱን ያጠራበት ክብር የምንማራቸው ነገሮች እነኚህ ናቸው ብዬ አስባለሁ። ሌሎች ሊኖሩ ቢችሉም ግን የራሳችንን የግል ሰውነታችንንና ውስጣችንን በንጽህና መጠበቅ መቻል ይኖርብናል። የጸሎት ቤት ስለሆነ፣ የአምልኮ ቤት ስለሆነ ቤተ ክርስቲያንንም ኮርፖሬትሊ እንደ ቤተ ክርስቲያን አገልጋዮች ንጽህናዋን መጠበቅ መቻል ይኖርብናል። ምክንያቱም እግዚአብሔር የሚገኝባት የእግዚአብሔር ማደሪያ ስለሆነች ማለት ነው። ይህንን ካል ዮሐንስ ወንጌል ምዕራፍ ሁለትን ከመጨረሳችን በፊት መጨረሻ ላይ የቀረች አንዲት ትንሽ ክፍል አለች። እሷን ላንብብና የመጨረሻ አንዳንድ አስተያየቶችን በመስጠት እጨርሳታለሁ። መጨረሻ ላይ ቤተ መቅደሱን ካጸዳ በኋላ ጌታ ኢየሱስ የተናገረው አንድ ነገር በጣም ትልቅ ትምህርት ሊሆነን የሚችል ነገር ተናገረ። ቤተ መቅደሱን አፍርሱት አነሳዋለሁ አለ በሶስት ቀን። ስለ ራሱ ሰውነት ነበር። ይህን ቅድም ተመልክተነዋል። አሁን ቤተ መቅደስ ሆኗል። ኢየሱስ ክርስቶስ የእግዚአብሔር መገኛ ሆኗል። ከዛ በኋላ ምን ይላል? ቁጥር 23 እስከ 25 አጭር ክፍል ናት፣ ግን በጣም ትልቅ ትምህርት ያላት ናት። በፋሲካ በዓልም በኢየሩሳሌም ሳለ ያደረገውን ምልክት፣ ይሄ ማለት የቤተ መቅደሱን መጥራት ምልክት፣ ባዩ ጊዜ ብዙ ሰዎች በስሙ አመኑ ይላል። ይሄ ከውሃ ከወይን ጠጅ ውሃ ወደ ወይን ጠጅ ከተቀየረበት ተአምር በጣም የላቀ ህዝብ ማለት ነው። ውሃ ወደ ወይን ጠጅ ሲቀየር ደቀ መዛሙርቱን ነው በእርሱ አመኑ የሚለው። እዚህ ላይ ግን በጣም ብዙ ሰዎች በእርሱ አመኑ። ግርግሩ ከፍተኛ እምነት ፈጠረ። በፋሲካ በዓል በኢየሩሳሌም ሳለ ያደረገውን ምልክት ባዩ ጊዜ ብዙ ሰዎች በስሙ አመኑ ይላል። ነገር ግን ኢየሱስ ሰዎችን ሁሉ ያውቅ ነበር። ስለ ሰውም ማንም ሊመሰክር አያስፈልገውም ነበርና አይተማመንባቸውም ነበር፣ ራሱ በሰው ያለውን ያውቅ ነበርና። ምንድን ነው የሆነው? በጣም ብዙ ህዝብ፣ እኔ እንደማስበው በድንጋጤም ጭምር መሲሁ መጣ አይነት ድንጋጤ ጭምር፣ ቤተ መቅደሱን የሚያጠራው እሱ ስለሆነ ይመጣል በድንገት ስለተባለ ሲያዩ ይህ ሰው አሜን ይህን ትልቅ የሆነ የቤተ መቅደስ ስትራክቸር ነው የደፈረው። ይህ ሰው ለስንት ዘመን የኖረውን ነው አፍርሱት እያለ እየተናገረ ያለው። ስንቶች በጣም የሚያከብሩትን ህንፃ ነው አፍርሱት አነሳዋለሁ እያለ የሚናገረው። በከፍተኛ ቅንዓት ደግሞ ተነስቶ በሬውን እየገፈተረ በጉን እየገፈተረ ሲያስወጣ በከፍተኛ ስልጣንና ቁጣ ሲመጣ የመጨረሻው ጊዜ የደረሰ ሳይመስላቸው አይቀርም። በመጨረሻው ዘመን እግዚአብሔር ይህንን ያደርጋል ብለው ስለሚያምኑ ስለነበረ በጣም ይሄ ግርግር ይሄ ቁጣና ይሄ የተደረገ ነገር ብዙዎቹን ስላስደነገጣቸው ከድንጋጤያቸው የተነሳ ይመስለኛል በጣም ብዙ ሰው በስሙ አመነ ይላል። ምን ማለት ነው? እንከተልሃለን ብሎ አመነ ይላል። ይሄ በጣም የሚያስደንቅ ነው። ግን እሱ በእምነታቸው አልተማመነም ይላል ዮሐንስ ኮሜንት ሲያደርግ። በእምነታቸው አልተማመነም። ለካ እግዚአብሔር የሚተማመንበት እምነት አለ፣ እግዚአብሔር የማይተማመንበት እምነት አለ። ምን ማለት ነው? በኮንፊደንስ የሚቀበለው ይሄ እውነተኛ ነው የሚለው እምነት አለ። ይሄ ዝም ብሎ ከግርግር የተነሳ የመጣ ጊዜያዊ ነው የሚለው አለ። እምነትን አይ ይሄ ጊዜያዊ ነው ዝም ብሎ ነው የሚለው አለ። ጌታችን ደግሞ አንዳንድ እምነትን ሲያይ ደግሞ የሚያደንቀው እምነት አለና የአብዛኞቹን እምነት የዛን ቀን አየና ጌታ ኢየሱስ አልተማመነባቸው። He did not have confidence in them. ይሄ ዝም ብሎ አይነት ፌክ ነገር ነው ብሎ ይማል። ምክንያቱም እንደነ ይላል ኢየሱስ ሰዎችን ሁሉ ያውቅ ነበር፣ ያንዳንዱን ሰው ያውቃል። ደግሞ ምን ይላል? ስለ ሰው ምንም መረጃ ሳይነገረው ያውቃል። ሰው ገና አፍ ቃል ሳይወጣ ማለት ነው። ልብ ብላችሁ ብታዩት ስለ ሰውም ማንንም ሊመስክርለት አይገባም ይላል። ያለ ማንንም ምስክርነት ማንንም ስለ ሰው ሳይነግረው ዝም ብሎ ያውቃል፣ ሳይነገረው ያውቃል። ስለዚህ ሰዎችን ሁሉ ያውቃል፣ ያለ መረጃ ያውቃል፣ እና በሰው ውስጥ ያለውን ያውቃል ይላል። ይሄን ነኝን ሶስት ነገሮች ልብ ብትሉ በጣም ጥሩ ነው። ይሄ ትልቅ የኢየሱስ ክርስቶስ ክብር ነው። የኢየሱስን ሁሉን አዋቂነት ክብር ነው የምናየው። ቤተ መቅደሱ ከጸዳ በኋላ ዮሐንስ ኮሜንት የሚያረጋት የኢየሱስ ክርስቶስን የሁሉን አዋቂነት ክብር ነው። ምን ይላል? በሰው ውስጥ ያለውን ያውቃል፣ ዊዝን ውስጣችን ያለውን ያውቃል፣ እና ሰዎችን ሁሉ ያውቃቸዋል፣ ደግሞ ያለ መረጃ ያውቃቸዋል። መረጃ ሳይሰጥ በፊት ጥቆማ ሳይሰጠው ማንንም ሳይሰጠው መረጃ ውስጭን አይቶ ሳይሆን የውስጥ ነገርን የሰዎችን የውስጥ ነገር ያለ ምንም ማስረጃና ያለ ምንም ሰውንትን ያውቃል። ይሄንን ያውቅ ስለነበረ እምነታቸውን አልተማመነባቸውም ይላል። አንዳንድ አገሮች ስትሄዱ ትልልቅ አውራ ጎዳናዎች አሏቸው፣ የሚነዱበት መኪና የሚነዱበት ትልልቅ ናቸው። አውራ ጎዳናዎቹ ክፍት ናቸው እና በከፍተኛ ፍጥነት ለመንዳት ይመቻሉ እና ሰዎች በከፍተኛ ፍጥነት ነው የሚሄዱት። አሁን በእኛ ሀገርም አሁን እየተሰራ እንዳሉ አይነት ትልልቅ ሃይዌዎች ማለት ነው እና አገሮቻቸው በሙሉ በእንደዚህ አይነት ትልልቅ አውራ ጎዳናዎች የተሞሉ አገሮች አሉ እና ምንድን ነው የሚያረገው በእነኛ ሀገሮች ውስጥ ከፍተኛ ፍጥነት ከፍተኛ አደጋ ሊያስከትል ስለሚችል በእያንዳንዱ መንገድ ላይ የፍጥነትን ሊሚት የሚያረጉ ስፒድ ሊሚት ማለት ነው። ፍጥነትን ሊሚት የሚያረጉ ፍጥነትን የሚወስኑ የፍጥነት መወሰኛ ምልክቶች አሉ። እዚህ ላይ 80 ኪሎ ሜትር በሰዓት ብቻ ነው መንዳት የሚቻለው፣ እዚህ ላይ 100፣ እዚህ ላይ 120 እያሉ እንደ ቦታው አቀማመጥ ምልክቶችን ያስቀምጣሉ እና ሰው እነኚህን ምልክቶች አክብሮ ይነዳል። በአብዛኛው ግን አክብሮ የማይነዱ ደግሞ አሉ። እና 80 ኪሎ ሜትር በሰዓት የሚባለው ላይ በ120 ላጥ ብለው የሚሄዱ ሰዎች አሉ፣ በፍጥነት የሚሄዱ ሰዎች አሉ። አደጋ ደግሞ ያስከትላሉ። ከዚህ የተነሳ አሁን ባደጉት ሀገሮች የሚያረጉት ነገር ምንድን ነው? በአንዳንድ የአውራ ጎዳናዎች ላይ አለፍ አለፍ ብለው ካሜራዎችን ይገጥማሉ። የመኪኖችን ፍጥነት የሚቆጣጠሩ ካሜራዎች ማለት ነው። እነሱ አዩን ማለት ካሜራዎቹ አዩን ማለት ካሜራው ፎቶግራፍ ያነሳል፣ ፍጥነትን ለክቶ ያነሳል። ከዛ በኋላ በሚቀጥለው ቅጣት ነው የሚመጣው እና ካሜራዎችን በየቦታው ያስቀምጣሉ። እና አንዱ የሚገርመው ነገር ምንድን ነው? በብዙ አውራ ጎዳናዎች ላይ ሲነዳ ካሜራ ያለበትን ቦታ ደግሞ ይጠቁማሉ ራሳቸው። እና ጥፋት የሚያጠፋ ሰው በጣም አጥፊ መሆን መቻል አለበት እና እዚህ አካባቢ ካሜራ አለ ደግሞ የሚሉ ምልክቶች አሉ። እና ካሜራው ዝም ብሎ የተደበቀ ብቻ ሳይሆን ካሜራ መኖሩንም ይናገራሉ። እና አንዳንድ አገሮች የታዘብኩት ነገር ምንድን ነው? ሰዎች ዝም ብለው ህግ ሲጥሱ ይቆዩና እዚህ አካባቢ ካሜራ አለ የሚለውን ሲያዩ ፍጥነት ለማስተካከል የሚያደርጉት ጥረት በራሱ አንዳንድ ሀገር ላይ አደጋ ያስከትላል። በድንገት ፍጥነታቸውን ለመቀነስ ይሞክራሉ፣ ካሜራዋን ለማለፍ ማለት ነውና፣ ልክ ካሜራዋን ደግሞ ካለፉ በኋላ በፍጥነት ደግሞ እንደገና ይሄዳሉ። ካሜራ አለ ሲባል ፍጥነት ይቀንሳሉ፣ ህግ ለመጠበቅ ይሞክራሉ። ካሜራ የሌለበት ቦታ ላይ ህግ ጣሾች ይሆናሉ። አንዳንድ ጊዜ በእምነታችን እንደዛ የምንሆንባቸው ጊዜያት አሉ። አንዳንድ ጊዜ ቤተ ክርስቲያን ውስጥ ስንሆን፣ እርስ በርስ አንድ ላይ ስንሆን፣ እግዚአብሔር ያለ ሲመስለን ፍጥነት እንቀንስና እንስተካከልና ጥሩ እምነት ለማሳየት እንሞክርና አንዳንድ ጊዜ ከቤተ ክርስቲያን ውጪ ወይ ደግሞ መንፈሳዊ የማይመስሉን ቦታዎች ስንሆን ወይ ደግሞ የሚስጥር ቦታዎቻችን ውስጥ ስንቀመጥ ወይ ክፍል ዘግተን ስንቀመጥ እግዚአብሔር ያለ ስለማይመስለን ካሜራ የሌለ ስለሚመስለን አንዳንድ ጊዜ እምነታችንን ኮምፕሮማይዝ እናደርጋለን። ዮሐንስ የሚነግረን ምንድን ነው? እንደ ካሜራ አድርገን ብናስበው ኢየሱስ ክርስቶስ የማያየውና የማያውቀው ቦታ እና እውቀት የለም። ምን ማለት ነው? የእምነታችን መቆጣጠሪያ እምነታችንን የሚያየው ጌታ ሁሉን ሰው ያውቃል፣ በሰው ውስጥ ያለውን ያውቃል፣ ሁልጊዜ ያለ መረጃ ያውቃል። ምን ማለት ነው? የትም ቦታ ብንሄድ ያውቃል ማንነታችንን። በካሜራ ያሰብነው እንደሆነ የፍጥነት መቆጣጠሪያ የህግ ማስጠበቂያው ካሜራ የሌለበት ቦታ የለም። እዚህ ቦታ ካሜራ አለ ብለን መጻፍ ካለብን ሁሉ ቦታ ነው መጻፍ ያለብን። በሁሉ ቦታ አለ ጌታችን። ሁሉን ነገራችንን ያውቃል። ስለዚህ አንተ ልክ ጥያቄ መጠየቅ ያለብን ዮሐንስ 2 ላይ በእምነታችን ጌታን سنከተል ሁሉ ጊዜ በማንኛውም ስፍራ በማንኛውም ሁኔታ እውነተኛ እምነት ማመናችንን ማረጋጋት አለብን። እውነተኛ እምነት ጄኑዊን የሆነ የሚተማመንበት በእሳት ቢፈተን ቅዱስ ጳውሎስ እንደሚነግረን አንደኛ ቆሮንቶስ ምዕራፍ 3 ላይ በእሳት ሲፈተን ጸንቶ የሚያልፍ ለማስመሰል ያልሆነ በግርግር ለማስመሰል ያልሆነ ልክ ቤተ መቅደሱ ሲጸዳ በግርግር ለማስመሰል እንደመከሩት በግርግር ለማስመሰል ያልሆነ እውነተኛ የሆነ ጄኑዊን የሆነ እምነትን እና ኑሮን በእግዚአብሔር ፊት መኖር አለብን። ለምን መሰላችሁ? ኢየሱስ ክርስቶስ አንዱ ክብሩ በዮሐንስ ወንጌል የምናየው አንዱ ክብሩ ሁሉን የማወቅ ክብር ስለሆነ ለርሱ ብለን ነው መኖር ያለብን። ለርሱ ብለን ከኖርን ሁሉን ስለሚያውቅ የሚተማመንበት እምነት መኖራችንን ማረጋገጥ መቻል ይኖርብናል ብዬ አስባለሁና እቺ የመጨረሻ የዮሐንስ ወንጌል መዝጊያ በጣም አስገራሚ ናት። ኢየሱስ ሁሉን ሰው ያውቃል። በሰው ውስጥ ያለውን ያውቃል። ደግሞ ያለ ማስረጃ ያውቃል። እቺ ውቀቱ ምንድናት የምትነግረን? እምነትን ውስጥ ያለን እምነትን በውጪ በጣም አስቸጋሪ ስለሆነ ውስጥ ያለን እምነት አይቶ ልክ ነው ልክ አይደለም እውነተኛ ነው እውነተኛ አይደለም ይላል። ስለዚህ እምነታችንን መኖር ያለብን በሱ ፊት ነው። ልክ አብርሃምን ሲጠራው እግዚአብሔር እንዳለው ማለት ነው። አብርሃምን ሲጠራው እግዚአብሔር ምን አለው? እኔ ኤልሻዳይ ነኝ አለው። እኔ ኤልሻዳይ ነኝ፣ ስለዚህ በፊቴ ተመላለስ። እግዚአብሔር ሁሉን ስለሚያውቅ እግዚአብሔር ሁሉን ስለሚችል ኑሮን መኖር ያለብን በአካባቢያችን ባሉ ሰዎች ላይ ተመስርተን ሳይሆን ኑሮን መኖር ያለብን ሁሉን በሚያውቀው በእግዚአብሔር ፊት ጄኑዊን የሆነ ኑሮ መኖር አለብን ነው። ይሄ በአንድ በኩል ኢየሱስ ሁሉን ሰው ያውቃል፣ ያንዳንዱን ሰው ያውቃል፣ በውስጤ ያለውን ያውቃል፣ ሳይነገረው ማስረጃ ሳይነገረው ያውቃል። ይሄ በአንድ በኩል በጣም የሚያጽናና ቃል ነው። አልተረሳሁም በስሜ ያውቀኛል የሚል መዝሙር አለ። በስማችን ያውቀናል። እኛ ጅምላ አይደለንም። እኛ ክርስቲያኖች ቁጥር አይደለንም ለእግዚአብሔር። እግዚአብሔር አሁን በብዙ ቁጥር ዝም ብሎ አይደለም በጅምላ የሚያውቀን። አንተን ያውቃል፣ አንቺን ያውቃል እና እኔን ያውቃል። የተረሳን ለእግዚአብሔር ቁጥር ማሟያ ነገር አይደለንም። እያንዳንዳችንን በግል የሚያውቅ አምላክ አለን። መነሳቴን መቀመጤን ሁሉ ታውቃለህ ይላል መዝሙረኛው። መነሳቴን መቀመጤን መተኛቴን መነሳቴን በሙሉ ታውቃል። ከስትንፋሳችን ይልቅ እጅግ የቀረበ አምላክ ነው የምናመልከውና እያንዳንዱን ሰው ያውቅ ነበር የሚለው በአንድ በኩል በጣም የሚያጽናና ነው። እግዚአብሔር አምላካችን እያንዳንዳችንን ያውቃል፣ ውስጣችን ያለውን ያውቃል፣ ስሜታችንን ያውቃል። አሜን። የኢየሱስ ክርስቶስ የሁሉን አዋቂነት ክብሩ የሚያጽናና ነው። ውስጣችን ያለውን ስሜት ያውቃል። መዝሙረኛው ሲዘምር ምን ይላል? ቃል ካንደበቴ እንኳን ሳይወጣ በፊት ቃሉን ሳላወጣው በፊት አንተ ታውቀዋለህ ይላል። ይህ ህውቀት ድንቅ ነው ይላል። አንተ ታውቀዋለህ ቃል ሳላወጣ በፊት ማለት ነውና እግዚአብሔር ሁኔታችሁን ያውቃል። እግዚአብሔር ውስጣችሁ ያለውን ነገር ያውቃል። እኛ ቁጥር አይደለንም፣ ዝም ብሎ የቁጥር ማሟያም አይደለንም። እግዚአብሔር በግል ማንነታችን የሚያውቀን ነው። ይሄ ደስ ይላል። በምድር ነገስታት እንኳን መታወቅ በጣም ደስ ይላል። በስሜ ያውቀኛል፣ በግል ማንነቴን ያውቃል፣ ማስረጃ ሳልሰጠው ውስጤን ያውቃል። ይሄ እኮ በግል አንድ የታወቀ ሰው ሲያውቀን እንኳን ዞረን የምናወራው ነገር ነው። እንትና እኮ ያውቀኛል እያለን እግዚአብሔር የሰማይና የምድር አምላክ የሆነ ኢየሱስ ክርስቶስ እያንዳንዳችንን በግል ያውቃል። ይሄ የሚያስደንቅ ክብር ነው፣ የሚያስደስት ክብር ነው፣ ደግሞ የሚያስፈራም ክብር ነው። እግዚአብሔርን እየፈራን እንድንኖር የሚያደርግ ክብር ነው። አንዳንድ ሰዎች በሚስጥር አንዳንድ ነገር ከእግዚአብሔር ተሰውረው የሚያረጉ የሚመስላቸው ሰዎች አሉ። በእግዚአብሔር ፊት ሚስጥር የለም። በእግዚአብሔር ፊት ሁላችን የተራቆትን ነን። በእግዚአብሔር ፊት ልባችን የተከፈተ ነው። እያንዳንዳችንን ያውቀናል። ድርጊት ስንሰራብና አንዳንድ ነገሮችን ስናደርግ ብቻ ሳይሆን በድርጊት ላይ ብቻ ሳይሆን ውስጣችን ያለውን ያውቃል፣ ያለ ማስረጃም ያውቃል። ያስፈሪ ነው። በአንድ በኩል መዝሙረኛው ዳዊት እንዳለ ማለት ነው፣ ካንተ ወዴት ነው የምሄደው? ማምለጫ የለኝም ይላል። ካንተ ወዴት እሄዳለሁ? ክንፍ አውጥቼ በበርና የምድር ጫፍ ላይ ብሄድ መድረስ ብችል አንተ በዚያ አለ ይላል። ሲኦል እንኳን ቢሄድ ወደ ሲኦል እንኳን ቦርድ መጨረሻ እግዚአብሔር የለም ተብሎ የሚታሰብበት ቦታ ማለት ነው። እዚያ እንኳን ቢሄድ አንተ በዚያ አለ። በጨለማ ልሰወርና ምናልባት ጨለማው ይሰውረኛል በየሳስብ ጨለማ ለሰው የተሰወረ ነው። ጨለማው ይሰውረኛል ጨለማው ይደብቀኛል በዬ ባስብ ጨለማው ላንተ ብርሃን ነው። ጨለማ ባንተ ዘንድ አይጨልም እና ህይወትን በእግዚአብሔር ፊት መኖር እንዴት የተባረከ ነገር እና ምንም ማምለጫ የለንም። እግዚአብሔር ያያል። እግዚአብሔር ውስጣችንን ያውቃል። እግዚአብሔር የምናደርጋውን ብቻ ሳይሆን እግዚአብሔር የምናስበውን ያውቃል። እምነታችንን ይፈትሻል እና ተማመንበታለሁ ወይ አልተማመንበትም ይላል። ስለዚህ ኑሮን በእግዚአብሔር ፊት ስንኖር እምነታችንን ማሰብ ያለብን ምንድነው? አንደኛው ለክ እንደዚህ ቅድም እንደነገርኳችሁ አይነት ያውራ ጎዳና አይነት አንዋኗር አይነት ክርስቲና እንዳንኖር መጠንቀቅ አለብን። በቃ ትንሽ እግዚአብሔር ያለ ሲመስለንና አደባባይ ስንሆንና ቤተክርስቲያን መሪዎች አካባቢና ቸርች አካባቢ ስንሆን ፍጥነት ለመቀነስ እየሞከረን ሌላ ጊዜ ደግሞ የሌለ ሲመስለን ፍጥነት ብንጨምር ኪሳራ ነው። ይሄ ለምን ያለን እንደሆነ እግዚአብሔር ካሜራው የሌለበት ቦታ ስለሌለ ሁሉን ስለሚያውቅ ሁሉን ስለሚያይ ማለት ነው። ውስጣችን ያለውን ስለሚያይ ሞቲቫችንን ስለሚያይ ማለት ነው። ሌላው ግን እግዚአብሔር እምነትን የሚፈትን እና እውነተኛ ነው እውነተኛ አይደለም ብሎ የሚቀበል አምላክ መሆኑም በጣም አስፈሪ ነው። በዮሐንስ ወንጌል ምዕራፍ 2 ላይ እነሱ አመኑ እሱ ግን አይተማመንባቸውም ነበር። ስለዚህ ትልቁ ጥያቄ አሁን በፊታችሁ ማቀርበው እና ምን ይሆናል? ታምኑ ይሆናል? እግዚአብሔር ይተማመንበታል ወይ እምነታችሁ? ምን ማለት ነው? እውነተኛ ነው ወይ? እግዚአብሔር ሲያየው እውነተኛ ነው ወይ? እምነትን በሌላ ነገር ላይ መገንባት ይቻላል። ቅዱስ ጳውሎስ ሲናገር ስለ አገልግሎት አገልግሎትን በተለያየ ነገር መገንባት ይቻላል። በእንጨት፣ በጭቃ፣ በሊፈርስ በሚችል ነገር፣ በገለባ፣ በሳር ልንገነባው እንችላለን። ግን እሳት ሲመጣ እነኚህ ነገሮች ሁሉ አያልፉም እና እምነታችን እንደ ወርቅ እንዲሆን ነው መጽሐፍ ቅዱስ ኢንካሬጅ የሚያደርግ። እንደ ወርቅ ተፈትኖ የሚወጣ እምነት ነው እግዚአብሔር የሚፈልገው። እንደ ወርቅ ተፈትኖ የሚወጣ እምነት፣ እውነተኛ የሆነ ሁሉን በሚችለውና ሁሉን በሚያውቀው በእግዚአብሔር ፊት የምንኖረው እውነተኛ የሆነ እምነት መኖር እንድንችል እግዚአብሔር ይርዳን። ይሄ ነው የዮሐንስ ወንጌል ምዕራፍ 2 ዋና ዋና ትምህርቶች። ዮሐንስ ወንጌል ምዕራፍ 2 የሚገልጠው የኢየሱስ ክርስቶስ ክብር በውሃን ወደ ወይን ጠጅ ሲቀይር በመጀመሪያው ምልክት ኢየሱስ ክርስቶስ ሁሉን ቻይ የሆነ ሴፐሬትሊ የእግዚአብሔር ልጅ መሆኑን ጎዶሎን የሚሞላ አምላክ መሆኑን መሲህ አዲሱ መሆኑን እና ደግሞ አሮጌው ስርዓት የተጣሰ መሆኑን የሚያነጻን እሱ መሆኑን የሚገልጥ ክብር ነው ያለበት። ከዚያ ቀጥሎ ባለው ደግሞ በቤተ መቅደሱ መጥራት እና በቤተ መቅደሱ ሪፕሌስመንት ደግሞ የምናየው ክብር የኢየሱስ ክርስቶስን ቅንአትና የሚያጠራ ክብር። ይሄ ብቻ ሳይሆን ደግሞ ኢየሱስ ክርስቶስ ሁሉን የሚያውቅና እውነተኛ እምነትን ዲማንድ የሚያደርግ መሆኑን ነው የምናየው። እግዚአብሔር በፊቱ ይህንን ክብር እያሰብን እውነተኛ እምነትን የምንኖር ሰዎች ያርጋል።